ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በአንድ ነገር አለመግባባትና አለመስማማት ግዴታ አንድ መሆን የለባቸውም፣ ግን ልዩነታችንን እንኳን ተከባብረን ኦኬ አንተ ምርጫ ይሄ ነው የኔ ምርጫ ይሄ ነው ሁላችንም መንገዳችንን ይዘን ገን በጋራ እንሄዳለን የሚለውን ነገር አለማየት
ሀና በርሷን የሰማናት በሰዎች መካከል የበለጠ መግባባት እንዲፈጠር የውይይት ባህል እንዲዳብር የሚያግዝ የጨዋታ ካርድ ያዘጋጀችው ወጣት ናት። በተያያዥ ጉዳዮች ላይ ሐሳቧ ነው በምሽቱ ታጋራናለች። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ትዳር ተጣማሪዎች ብሎም በማህበረሰቡ ውስጥ ግልጽ ውይይት እንዲዳብር ለማገዝ ያለመ የጨዋታ ካርድ ይፋ ከሆነ ሰነባብቷል። የወጣት ሀና በርሷ የፈጠራ ውጤት የሆነው ይሄ የጨዋታ ካርድ ከሰበላይ ጥያቄዎችን የያዘ ሲሆን ሰዎች ለጥያቄዎቹ የሚሰጡትን መልስ ተከትሎ የበለጠ እንዲተዋወቁና እንዲረዳዱ ለማዳበር እገዛ እንደሚያደርግም ወጣቷ ለጋቢና ቪኦኤ ተናግራለች። አስቀድማ ስለ ውይይቱ ካርታ ምንነት ትነግረናለች።
በጣም አመሰግናለሁ እድል ስለሰጠኝ። ሀና በርሶ ባላለው ያመጣሁት ምርት ያመጣሁት ፕሮዳክት ምንድነው? ውይይት የአማርኛ ካርታ ነው። ይሄም ደግሞ በአይነቱ የመጀመሪያውና ልዩ ቢሆንም ሰዎች ከምናቀው ካርታ ከተለመደው በቁጥር በፊደል መጥቶ ከምንጫወትበት ካርታ ለየት ያለ ካርታ ነው። ያም ደግሞ ምንድነው? እዚህ ጋር እንደምናየው ሁለት ፕሮጀክቶች ናቸው። እዚህ ጋር ሪሌሽንሺፕ ላይ የሚያተኩርና ሰዎች ደግሞ በጋራ ተሰብስበው ሲቀመጡ የሚያወሩበት ነው። ይህ ማለት ምንድነው? ሪሌሽንሺፕ ላይ ዛሬ ላይ አይደለም የጀመርነው የሚጀመረው አዲሱ ሪሌሽንሺፕ ትዳር እንኳን መውጫው የቀለለበት እንጂ መቆየው አይደለምና በደንብ ካሰብነው ሰዎች ከተነጋገሩ 90% ፕሮብለሞቻቸውን መፍታት ይችላሉ ብለን እናምናለን ያስባለውላችንምና ያለ መነጋገር ነው። ነገሮችን አስቀምጠን መጨረሻ ላይ እንዲያርገሽኝ ተባብለው እንዳይገናኙ እንኳን ተቃቂመው ይለያያሉና ያንን ለማስወገድ እንደ ጀማሪ ነኝ ሐሳቦቹ በዚህ ሊሚት ይደራቸው ያልኩኝ አይደለም፣ ግን የሪሌሽንሺፑ 72 ሐሳቦች 72 ካርታዎችን የያዘ ቦክስ ነው። ሁለተኛው ካርድ ደግሞ ምንድነው? ሰዎች በግሩፕ በአል አለ በተለይ ከኮቪድ በኋላ ሰው ጋር ተሰብስበን አንድ ላይ ማሳለፍ ለምደናልና ያንን ነገር ስንሰበሰብ ማን ብዙ ጊዜ የሚያጋጩን ነገሮች ወይ ደግሞ ሴንሲቲቭ የሆኑ ኢሹዎችን ፖለቲካ፣ ሃይማኖት እንደዚህ አይነት ነገሮችን ስናነሳ ሁላችንም አንድ ላይ ማንሰጥባቸው ነገሮች ሊሆኑ ይችላሉ። እነዚህ ጥያቄዎች ግን የያዙት ምንድነው? ሰልፍ ዴቨሎፕመንት ኦር ደግሞ የልጅነት የምናስበው እናልፈዋለን ዛሬ ላይ እንቆምበታለን ያልነውን ነገር ግን ዛሬ ላይ ስናየው በብዙ ነገር ተሻሽለንና አድገን የመጣንባቸው ሁኔታዎች አሉና እነሱ አይነት ጥያቄዎችን የሚያካትቷሉ።
ይሄን ነገር ወደ ህዝብ አምጥቼ ህዝብ እንዲጠቀምበት ማድረግ ፈልጋለሁ ወይ ማድረግ አለብኝ እንድትያደረገሽ የገፋፋሽ ጉዳይ ምን ነበር?
ሁልጊዜ የምናገረው ነገር ነው። ያንን የገፋፋይ ነገር ችግሩ መኖሩ ነው። ችግሩ የሁላችንም ቤት አንኳኩቷል። ሪሌሽንሺፕን አይተነዋል። የሰዎችን አለመግባባትና አለመስማማት ግዴታ አንድ መሆን የለባቸውም፣ ግን ልዩነታችንን እንኳን ተከባብረን ኦኬ አንተ ምርጫ ይሄ ነው የኔ ምርጫ ይሄ ነው ሁላችንም መንገዳችንን ይዘን ገን በጋራ እንሄዳለን የሚለውን ነገር አለማየት በአብዛኛዎቻችንን ያሁን ቲክቶክ ላይ ያለሁኝ ላይቭ ሰራለሁ እና በመሰራ ሰዓት ሰዎች ሲናገሩ እስቲ ስለነሱ እንኳን ተናገሩ ሲል በአብዛኛው ሰዎች ሐሳብ ሰጥቼ ባለፈው እኔ ትናንት ላይ ያላወኩት ዛሬ ላይ ግን ያወኩት ኮንፊደንስ ነው ይሄን ነው ሲል ሰዎች ሐሳባቸውን ሲሰጡ ፒፕል ፕሌዘር ነበርኩኝ ይላሉ። ለምሳሌ ሰዎችን ይከተሉ ነበር። አዎ ማስደሰት በቃ ቅድሚያ መስጠው እነሱ መሄድ ይያልፈልጉ በዚህ ሀገር ስነግር ክለብ መውጣት ይያልፈልገች ሻማጨስ ይያልፈልገች አለመሄድ ይያልፈልገች ግን ደግሞ ጓደኞቿንም ተጣጣ የመሰላት ያንን ነገር ክሊር አድርገው አውርተው ተገላልጸው ፍላጎቷን ባለመግለጿ ግን ትይር ነበር። የሆነ ሰዓት ቆማ እስክታስተውልና ያንን ሞመንት እስክታቀውና እስክትል ለምን እስከዛረስ ጊዜ ይፈጅብና ለምን አንነጋገርም? እንደ ጌም አድርገን ቀላል አርገን በሪሌሽንሺፕን ብታዩ ዛሬ ላናገርን ፈልጋለሁ ሲባል አንድ ሰው ራሱን አዘጋጅቶ ነው የሚጠብቀው። ምን ልባል ነው ምናምን ተብሎ ሊጣላ ነው ተዘጋጅቶ የሚመጣው። ሊጣላም ባይሆን አትሊስት ዲፌንድ ሊያደርግ ነው ተዘጋጅቶ የሚመጣው። ግን እንደ ጌም ካርታ አድርገን ስታስበው ምን እንደምትስብ ራሱ አታውቀው። የሚመጣው ካርድ ነው የሚያዋራህና ሳታስበው ነው የምታወራው። ያ ደግሞ ትክክለኛ ነገርህን ያመጣል ብዬ አስባለሁ። እኔ ያንን አምኜ ነውና ለጥያቄ ፕሮብለም መኖሩ ነው። በቃ ችግሩ መኖሩ ይሄንን ነገር መሰራ አድርጎኛል።
እንግዲህ ለሁለት አይነት አገልግሎት የሚውሉ የጨዋታ ካርዶችን ነው ያዘጋጀሽው። በሰዎች መካከል መልካም ግንኙነት ተግባቦት እንዲበረታ ለማድረግ አላማ እንዳላችሁ ነግረሽናል። ያካተትሻቸው ጥያቄዎች ምን አይነት ጥያቄዎች ናቸው? ውይይት የሚጋብዙ መሆናቸውን በምንድን ነው የምትመዝኙ?
ያካተትኳቸው ጥያቄዎች በርግጥም ከተለያዩ ሰዎች የተሰበሰቡ ናቸው። ለምሳሌ አንድ ሴናሪዮ ስነግርህ አንድ ጓደኛዬ አግብቶ ካየሁት 2 አመት ይሆነኛል፣ ግን ተመልሼ መጥቼ አግኝቼው ባለቤቴ እንዴት ናት ስለው ተለያይተናል እኮ አለኝ። እና እንደዚህ አይነት ያጋጠሙኝን ገጠመኞች ጽፌ ሰጥቻቸዋለሁ። እነሱ ጥያቄዎቻቸውን ምንድን ነበር ዛሬ ላይ ስታስበው ትዳርህን ሴቭ ቢያደርግልኝ ብለህ ያሰብከው ነገር? ቫልዩአችንን አልተዋወቅንም ነበር። የፋሚሊ ቫልዩ ነው ትልቁ ነገር ለኛ። እንደሱ አይነት ሐሳቦች አሁን እዚህ ውስጥ አሉ። ከኢንትሮዳክሽን ይጀምራል ማለት መጀመሪያ ዴት ሲደራረጉ ሪሌሽንሺፕ ውስጥ ያሉ ትዳር ውስጥ ያሉ መጀመሪያ ሲተዋወቁ ምንድነው ቫልዩ ማድረግ ያለባቸው? መሃል ላይ ሆነው ምንድነው ማወቅ ያለባቸው? ትዳርስ? እነዚህ በሶስት ከፋፍዬ ለተለያዩ ሰዎች ኩዌስቸነር ሰጥቼ እነሱ ሲመልሱልኝ ከዛ ያዘጋጀዋቸው ሐሳቦች ናቸው። ከነሱ ያንንም ምልክ ደግሞ አሁንም ደግሞ ይናገራሉ። ኢሹዎቹ ሆኑ ሐሳቦቹ በዚህ 72 ካርታዎች ሊሚትድ አይደሉም። ስቲል ይጨምራሉ፣ ስቲል ይሄዳሉ። እነኚህ ግን እንደመነሻ ሐሳብ ይሆናሉ፣ እንደመነሻ ያወያያሉ፣ ያነጋግራሉ ነውና የብዙዎቹ ሰዎች ተሳትፎ አለበት። ስለዚህም ጀነራል ይሄ አብዛኛውን ይወክላል ብዬ አስባለሁ።
አሁን እንግዲህ ተሰባዊና ደግሞ በግንኙነት ውስጥ ያሉ ሰዎች ያዳብሩት የሚገባው ነው ይት የሚያጠናክሩ አይነት ጥያቄዎችን ያዘ የጨዋታ ካርታ ይፈልገሻል። የመጪ ጊዜ እቅድሽ ምንድነው የሚሆነው? በሌሎች ጉዳዮች ላይስ እንዲህ ውይይትና ንግግር የሚጋብዙ ነገሮችን ለመስራት ያለሽ እቅድ ምንድነው ነው የመጀመሪያው ጥያቄ። አብረሽ ደግሞ ኢትዮጵያ እንደምታውቂው የብዙ ግጭቶች የተንሰራፋባት ሀገር ሆናለች። እንዲህ ያለው ውይይትና ንግግር ሊቀርፉ የሚችለው ምን ፋይዳ አለው ብለሽ ታስቢያለሽ?
ስለጠየከኝ በጣም አመሰግናለሁ። አጋጣሚውን እየፈለኩ ነበር ለነግርክ የነበረው። ቀጣይ የምመጣበትን ፕሮጀክት ስነግርህ ስራው ኦሬዲ ተጀምሯል፣ ኦልሞስት መገባደዱ ላይ ነው። ይሄንንም ኳሽነር እየጠበቅኩ ስለሆነ ነው፣ መልሳቸውን እየጠበቅኩ ስለሆነ ነው። በቲኔጀር ልጆችና በወላጆች መሃል ነው እየሰራው ያለው። ያ ማለት ምንድነው? ልጆች የሆነ እድሜ ላይ ሲደርሱ ወላጆችም ታይማቸውን ይሄ ኢንዲቪጁዋል ግለኝነት ይተዋቸዋል ስፔሱን ሰጥተውና ወላጆችም ሊነግሯቸው የሚፈልጉት ነገር ይኖራል፣ ግን አርሊ ነው ብለው ያስባሉ። ልጆችም ደግሞ ወላጆችን ሊጠይቁ ፈልገው ግን መሳፈር ነገር ይሆንባቸዋልና ያው እኩያ ጓደኞቻቸው ነው የሚጠይቁት፣ ከነሱ የተሻለ ሐሳብ አይሰጧቸውም። ግን ይሄንን ካርድ ባዘጋጅ ሁለቱም መደጋገፍ ይችላሉ። ሐሳብ እርግጠኛ ነኝ እናት ለሴት ልጇ ለደረሰች ልጇ ጥሩ ምክር ልትሰጣት ትችላለች። አባት ለደረሰ ልጁ ብዙ አይነት ምክር ሊሰጠው ይችላልና እንዴት ነው እነሱን ልጆች ሼፕ አድርገን የምናወጣው? ያ ነገር ቀደም እንዳልከው ወደ ሀገር ደረጃ የሚመራን ሀገር ማለት ምንድነው ስትል ህዝብ ነው። ህዝብ ደግሞ ከየት መጣ? ከታች ነው የመጣውና የመነጋገር ባህሉ በአብዛኛው በእኛ ውስጥ የለም። ከላይ እስከ ታች፣ ከታች ወደ እስከ ላይ ብትሄድ ብዙ የለንም ባይነኝ እኔ ማለት ነው። ስለዚህ ያንን እያዳበር ነው ከመጣን ዛሬ ላይ የምናየው መጨካከን፣ ዛሬ ላይ የምናየው መከፋፋት፣ ዛሬ ላይ የምናየው የኔ ይበልጣል የኔ ይበልጣል የኔ ሁሉ በላይ ነው። ያንን ነገር በልዩነት ማመን ስንችል ነው፣ ሰፖርት መደራረግ ስንችል ነው፣ ያንን ነገር ስንግባባ ነው የምናስወግደው። እና ያ ነገር እንግዲህ ቤዝ ነው ብዬ አስባለሁ። ሰዎች መነጋገር መወያየትን ቢለምዱ ዛሬ ላይ ያለንበትን አስከፊ ጊዜ መወጣት እንችላለን፣ በመዋደድ በመተሳሰብ። ድሮም ልዩነታችን ውበታችን እንደሆነው እንደዛው ሆኖ ይቀጥላል ብዬ አስባለሁ።
እጅግ በጣም አመሰግናለሁ እንግዳችን ስለሆንሽ። መልካም እድል እመኝልሻለሁ ለወደፊቱ ለምትሰራቸው ስራዎች።
ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ።
ከጋቢና ጋር ናችሁ አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዝግጅት ስንሻገር ኢትዮጵያውያንና ትውልደ ኢትዮጵያውያን በብዛት ከሚኖርባቸው የዩናይትድ ስቴትስ ግዛቶች መካከል አንዱ የሜሪላንድ ግዛት ነው። በዚህ ግዛት ውስጥ የሚገኝ ኖርዝውድ የተሰኘ ሁለተኛ ደረጃ ትምህርት ቤት ደግሞ በቅርቡ የአማርኛ ቋንቋ ለተማሪዎቹ መስጠት እንደሚጀምር አስታውቋል። ምንም እንኳን በዩናይትድ ስቴትስ በከፍተኛ ደረጃ ትምህርት ቤቶች በዩኒቨርሲቲዎች ማለት ነው የአማርኛና የግዕዝ ቋንቋ ትምህርቶች ቢሰጡም በሁለተኛ ደረጃ ትምህርት ቤቶች ሲሰጥ ግን ይሄ የመጀመሪያው ነው ተብሏል። የደንገረመው የትምህርት ቤቱን አስተዳደር ኃላፊዎች አነጋግራ ተከታዩን አስተናግዳለች።
በዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲና አካባቢው ነው። በተለያዩ ግዛቶች የተሰሩ ኢመደበኛ ጥናቶችም ቁጥራቸው ከ200,000 የሚልቁ ኢትዮጵያውያን በእነዚህ አካባቢዎች እንደሚኖሩ ያመለክታሉ። ይህን ተከትሎም ከአመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሑፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንት በፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አራጆች መካከል አንዱ የሆነው የመንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ አመት የአማርኛ ቋንቋ ትምህርት እንደተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው።
We work with many students and families that are Amharic speakers and as well
አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሰራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብረን ሰራ የታዘብኩት ልጆቹ የተወለዱ የመጀመሪያ ትውልድ አሊያም ሁለተኛ ትውልድ ሊሆኑ ይችላሉ፣ ነገር ግን አማርኛ ይናገሩም። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይሄ እንግዲህ ታይሽ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይሄ ማለት በትምህርት ቤታችንና በትምህርት ስርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆች የቤተሰቦቻቸውን ባህልና ታሪክ ለመማር እድል ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሐሳብ የመጀመሩ መነሻ ሊሆን ይችላል። በርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን፣ ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው የጀመርነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓኒሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው።
የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከመቀራረብ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖረው የኖርዝውድ ትምህርት ቤት ምክትል አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪሳ አማዶር ይገልጻሉ።
So yeah, that happens a lot in every community of immigrants where the
በሁሉም ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ መሆን ኃላፊነት ይጣልባቸዋል። በትምህርት ስርዓት ውስጥም ወላጆቻቸው እንግሊዘኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው። ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተሟላ የሁለት ቋንቋ ተና ጋር እንዲሆኑ ስንል ነው ይህንን ትምህርት የጀመርነው። ይሄ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው። እኛም ማድረግ የፈለግነው ይህንኑ ነው፣ ለተማሪዎቹ ያንን ማቅለል።
በአሁን ሰዓት ለቀጣይ አመት ተጨማሪ አማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸሙ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋው ቀጥ የላቀ ግብ እንዳለው ያስረዳሉ።
Again, like I said, a lot of children of immigrants, they've been born here, a lot of the students that we have, and they
ቀደም እንዳልኩት ብዙዎቹ ስደተኛ ልጆች እዚህ ነው የተወለዱት። እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያውታል፣ ነገር ግን ባህላቸውን በሙሉ አያውቁትም። እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው። ይሄ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው። ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉዘው ቤተሰቦች ልጆቼ መጡበትን ሀገር ሄጄ ያለው የዘር ሀረግን አጠናለሁ እንዲሉ ማበረታታት እንሻለን። ይህን ትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን።
የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጋሪክ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦችና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጋሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ።
School systems in the United States that offer non-colonial African languages as a language offer. I mean, we have French, which is...
በዚህ በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩ ትምህርት ቤቶች እጅግ ጥቂት ናቸው። በሞንትጎመሪ ካውንቲ አማካኝነት እዚህ ኖርዝውድ ትምህርት ቤት የተጀመረው ነገር እንዲሰፋ ወደ ሌሎች ሁለተኛ ደረጃ ትምህርት ቤቶችም እንዲስፋፋ እንሻለን። በሌላ ግዛት ያሉ ትምህርት ቤቶችም አማርኛን ሲያስተምሩ ማየት እንሻለን። በተለይ ደግሞ በዚህ በሜሪላንድ ምክንያቱም በሜሪላንድና በዋሽንግተን ዲሲ እጅግ ብዙ ዲያስፖራዎች አሉ።
ጆን ጋሪክ አያይዞም ትምህርቱ በቀጣይ መሰጠት ሲጀምር በግዛቱና ከግዛቱ ውጪ ለሆኑ ለሁለተኛ ደረጃና ለቅድመ ሁለተኛ ደረጃ ተማሪዎች በድረገጽ አማካኝነት እንዲሰጥ እቅድ እንዳላቸው አስረድተዋል። በተለይም ትምህርቱ ተደራሽነት ያልነበራቸው ማህበረሰቦችን የማካተት ሰፊ የሆነ ሚና እንደሚኖረውም ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እንደገረመውን በጅጉና መሰግናለን። በመቀጠል ደግሞ ከወጣቶች ችግር መካከል አንዱ ስለሆነው ስለ ስደት የተወሰነ ነገር እንላችኋለን። ደቡብ አፍሪካ ውስጥ ከሚኖረው ስደተኛ ቁጥር ትልቁን ያዙት 800 ሺህ እንደሚሆን የሚነገርላቸው ዚምባብዌያን ናቸው። ባለስልጣናት ወደ 180 ሺህ ለሚደርሱ የዚምባብዌ ዜጎች የተለየ ፍቃድ ቢሰጡም እንደማያድሱላቸው ያስታውቁ ነው። ለእድሳቱ የተቀመጠው ቀነ ገደብ እስከሚጠናቀቅበት ሰኔ ድረስ አስፈላጊ የሙያ ክህሎት እንደሚኖር የሚጠይቀውን ቪዛ ካላገኙ ሀገር ለቀው መውጣት እንደሚኖርባቸውም ተነግሯቸዋል። ደረጀ ደስታ የቪኦኤ ዘጋቢዎች ያሰናዱትን በመቀጠል ያሰማናል።
የዚምባብዌያ ዜጋ ስቴላ ማካንዴ ያለ አባት ልጅ የሚያሳድጉ እናት በጆሃንስበርግ የመዋለ ህጻናት ርዕሰ መምህር ናቸው። ደቡብ አፍሪካን ብቻ እንደ አገሩ ከሚያውቀው ከ18 ዓመቱ ወንድ ልጃቸው ጋር ላለፉት 14 ዓመታት ኖረዋል። ለማካንዴ በሰኔው ቀነ ገደብ የሚያበቃው የልዩ ፈቃድ ቪዛ አስጨናቂ በመሆኑ ያሏቸው አማራጮች ያሳስባቸው ነው።
So for me Zimbabwe is more a foreign country for me. I'm going to have to start over again.
ስለዚህ ለእኔ ዚምባብዌ የበለጠ ውጭ ሀገር ሆና ነው የምትታየኝ። እንደገና ሀብዬ መጀመር አለብኝ ማለት ነው። ስራ መፈለግም ይኖርብኛል። የምኖርበትን ቦታ ማፈላለግ መጀመርም አለብኝ። ስለዚህ እንዳልኩት ገንዘብ ቢኖርኝ ወደ ሌላ ቦታ ሄጄ ኑሮን አንድ ብዬ በመጀመር እኔንና ልጄን የሚያኖረንን አንድ ነገር እንደማገኝ ተስፋ አድርግ ነበር።
ደቡብ አፍሪካ እንደ አውሮፓ አቆጣጠር ከሰኔ 2023 በኋላ ቀድሞውንም ለዘለቄታው እንዲሆን ያልተሰጠው የጊዜያዊ ፍቃድ እድሳት እንደሚያበቃ ከሁለት ዓመት በፊት አስታውቃለች። በኮቪድ ወረርሽኝና ያለማቋረጥ በሚታየው የኃይል መቆራረጥ የሥራ አጥ ቁጥር ከ35 ከመቶ በላይ በሆነባት በደቡብ አፍሪካ ስደት እጅግ አሳሳቢ ጉዳይ እየሆነ መጥቷል። የመብት ተሟጋቾች ለዚምባብዌ ዜጎች የተሰጠውን ልዩ ቪዛ የያዙ ዜጎች ሌላ ቪዛ ማግኘት ተስኗቸው ደቡብ አፍሪካን ለቀው የሚወጡ ከሆነ የወደፊቱ ዕጣቸው አደጋ ሊገጥመው እንደሚችል ይገልጻሉ። ኒኮላስ ንጋቡቶ ማብሄና የአፍሪካ ዳያስፖራ ፎረም የርዳታ ቡድን ዋና ዳይሬክተር ናቸው።
What is very clear is that come 30th of June 2023
በጣም ግልጽ የሆነው እንደ አውሮፓን አቆጣጠር ሰኔ 30 2023 ሲመጣ በመንግስት በኩል ምንም የልብ ርህራሄ ለውጥ ከሌለ ሰዎች ሰነድ አልባ ይሆናሉ። በእኛ እይታ ልዩ ፍቃድ ካላቸው በላይ የዚምባብዌ ዜጎችን ጨምሮ በርካታ ሰነድ አልባ ስደተኞች ይኖራሉ ማለት ነው።
ጉዳዩን የሚከታተሉ በርካታ ቡድኖች ለዚምባብዌ ዜጎች የተሰጠው ልዩ ፈቃድ እንዲያበቃ ያደረገውን የደቡብ አፍሪካ መንግስት በሕግ አደባባይ መሞገት ጀምረዋል። ሲምባ ቺታንዶ ልዩ የዚምባብዌ ፈቃድ ያላቸው ስደተኞች ማህበር አባል ተወካይ ናቸው።
Manifestly unreasonable to ask 180,000 people
በአገሪቱ ውስጥ 13-14 አመታት በህጋዊ መንገድ ከኖሩ በኋላ 180,000 ዜጎችን ተነስተው ውጡ ማለት በግልጽ እንደታየው ምክንያታዊ አይደለም። በሚያስደነግጥ መልኩ ምክንያታዊ አይደለም። ህጋዊና ቋሚ ነዋሪ ለመሆን በአገሪቱ ውስጥ 5 አመታት መኖር አለባቸው ከሚለው ህግ ጋር አብሮ የሚሄድ አይደለም። እነዚህ ሰዎች እዚህ ሀገር ለ12 አመታት ይኖሩ ናቸው። ሁሉንም ህጋዊ የማታደርጋቸው ለምንድን ነው?
የደቡብ አፍሪካው የአገር ውስጥ ጉዳይ ሚኒስቴር ለቀረበለት ጥያቄ ምላሽ ባይሰጥም የቀረበውን የህግ ክስ ግን እንደሚሟገት አስታውቋል። የትምህርት ቤት ርዕሰ መምህሯ ማካንዴ የሥራ ቪዛ ለማግኘት ካመለከቱ 4 ወራት ቢሆናቸውም እስካሁን ምንም ምላሽ አልተሰጣቸውም። ልጃቸው ዳንኤል ፈረንሳይ ውስጥ የዩኒቨርሲቲ ትምህርቱን ለመከታተል ተስፋ አድርጓል። አገር ለቆ እንዲወጣ ቢገደድ እንኳን ደቡብ አፍሪካ ግን የሁሉ ጊዜዋ ቤቱ መሆኑን ይስማዋል።
ደረጀና መሰግናለን። አሁን ደግሞ ወደ ኢራቅ እናቀናለን። በኢራቅ ያንዲት ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪ ግድያ ቁጣን ቀስቅሷል። ወጣቷ ጾታዊ ጥቃት ከሚፈጽማባት ወንድሟ ጋር በአንድ ቤት ውስጥ አብራ ለመኖር ባለመፍቀዷና ከቤተሰቦቿ ተነጥላ ለመኖር በመምረጧ ምክንያት በገዛ አባቷ መገደሏ ብዙዎችን አስቆጥቷል። የአጃንስ ፍራንስ ፕሬስን ዘገባ ኤደን ገረመው እንደሚከተለው አስተናርተዋለች።
የ22 አመቷ ቲባ አልአሊ ካስር ቀናት በፊት በደቡባዊ ኢራቅ ድዋኒያ በተሰኘው ራጃ በገዛ አባቷ መገደሏን የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ ሳርማን ባለፈው አርብ በትዊተር ገጻቸው ላይ አስፍረዋል። ፖሊስ ከቱርክ ወደ ኢራቅ በመሄድ ቤተሰብ ጥየቃ ላይ በነበረችው ሟች ቲባ አልአሊና በዘመዶቿ መካከል በመግባት ሊያስታርቅ ሞክሮ ነበር ብለዋል ቃል አቀባዩ። ያልተረጋገጡ ቅጂዎችን መሰረት በማድረግ የቱባ አባት በቱርክ ብቻውን በመኖራ ደስተኛ እንዳልነበረም ጠቁመዋል። ሮዛ አሚድ የኢራቅ የሴቶች መብት አነቃቂ ናት።
እንደ ሲቪል ተቋም የሴቶች ግድያን እንደምንቃወም ለማሳወቅ ነው የዛሬውን ተቃውሞ ሰልፍ ያዘጋጀ ነው። በተለይም በአልድዋኒያ በባህልና በወግ የተነሳ የቲባ አልአሊ በአባቷ መገደሏን ተከትለን ይወጣ ነው።
የሀገር ውስጥ ጉዳይ ቃል አቀባይ ማን ፖሊስ ቤተሰቡን ባነጋገረ ማግስት በገዛ አባቷ ቲባ የመገደሏን ዜና ስንሰማ ደንግጠናል ያሉ ሲሆን በቅድሚያ በሰጡት ቃላቸው ላይም አባቷ ግድያውን መፈጸማቸውን አምነዋል ብለዋል። ይሁን እንጂ አባትየው የግጭቱን ዝርዝር ሁኔታ አልተናገሩም። ሮዛ ሐሚድ በድጋሚ
የጎሳዎች ህጉን ተቆጣጥረውታል። እህቱን ወይም ሴት ልጁን የገደለ አንድ ሰው ለስድስት ወር ታስሮ ይፈታል።
ሟች ቲባ አልአሊ በዩቲዩብ ለትለት በምትለጥፋቸው ተንቀሳቃሽ ምስሎች ከፍተኛ ቁጥር ያለው ተከታይ የነበራት ሲሆን አብዛኛውን ጊዜም ከጩኛዋ ጋር አብራ ትቀርብ ነበር። ኤፍፒ ማንነታቸው እንዲገለጽ በማይሹ የፖሊስ ምንጮችን ጠቅሶ የቤተሰቡ ግጭት በጎርጎሮሳውያን 2015 ዓ.ም የጀመረ መሆኑንም ዘግቧል። ቲባ እንደ አውሮፓውያን አቆጣጠር በ2017 ወደ ቱርክ ከቤተሰቧ ጋር ሄደች ሲሆን ነገር ግን ቤተሰቧ ሲመለስ እሷ በዛው ቀራለው ስትል እምቢ እንዳለችም ገልጿል። ከዛ ጊዜ አንስቶም በቱርክ ትኖር ነበር ሲሉ የፖሊስ ምንጩ ተናግሯል። ህልፈቷም በኢራቅ ማህበራዊ ሚዲያ ገጾች ላይ ቁጣን የቀሰቀሰ ሲሆን ባለፈው እሁድም በባግዳድ ሞቷን የሚቃወም ሰልፍ ተካሂዷል። ሮዛ ሐሚድ ስለ ተቃውሞ ሰልፉ አላማ እንዲህ ትላለች።
جئنا نجدد ونعبر عن رفضنا كمنظمات مجتمع مدني ونطالب الحكومه بتشريع قوانين
يوطانو تقاوموچن لمجلسنا منجس سيتوچن كتقات بتليم دغمو كبيتوس صوتاوي تقات يميكلاكلك اندياسالف لمطيقناو
دي هاجريتو انغافا بوليتيكينيا التاليباني بمحبر سباچو است كلكايون هوغوچنا يمنجس ارمجاوچ بالمنوراچو مكنت سيتوچ በኋላ ቀርቦ ወጎች ውስጥ ታግተዋል ያሉ ሲሆን አሁን ላይ ለጨመረው የቤት ውስጥ ጥቃትም መነሻው ይሆነው ሲሉ በትዊተር ገጻቸው ላይ ጽፈዋል። የሰባይ መብት ተሟጋቿ ሃና ኤድዋን የሟቿን የድምጽ ቅጂ በመጥቀስ ቲባ ቤተሰቧን ትታ የሄደችው በገዛ ወንድሟ ጾታዊ ጥቃት ስለደረሰባት ነው ብለዋል። ማያር ሐሚድ በኢራቅ የሴቶች መብት ተሟጋች ናቸው።
اللي صار
صار وياها انه هي قتلت يعني تم قتلها بشكل متعمد من والدها وايضا
يجزا باتو هم بلو يجدل اسيهون ايه اللي عدر جي تشالوم يبيت سبن كبر يمينكا قدين لما دبك لجن مجدل تشالال بميلو يجو ساوق من نشادر قونو
يئيراك اسابوين مفتتاز زابي يهنن كسم مزقبال بيهنن جي AFP يدم صغن قد انجانات مارا قادت على شالكم بلوال Amnesty International يهنن قدية أسكا كيفين يوقع زاسيون يئيراك يونجرن يامك تشاهق يهن يمسلو يقف قدية وچن يكبر قدية وش بميل بمل سالس إيا سالفنو بلوال የአምነስቲ ኢንተርናሽናል የማከለኛው ምስራቅና የሰሜን አፍሪካ ምክትል ዳይሬክተር አያማድሱብ በኢራቅ ባለስልጣናት ለሴቶችና ለልጃገረዶችን መብት የሚጠብቅ ቆራጥ ህግ እስካላወጡ ድረስ ይህንን መሰል ግድያዎችን ማየታችንን እንቀጥላለን ብለዋል።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ የሚተላለፉ ወጣቶች ላይ የሚያነጣጥር ልዩ መርሃ ግብር ነው። ቀጣዩም ዘገባ ከኢራቅ ጎረቤት ከሆነችው አፍጋኒስታን ጋራ ያገናኘናል። በ2021 ታሊባን ስልጣን ሲቆጣጠር ሳሚራ ጋሁሪ በካቡል ዩኒቨርሲቲ ህግ ተማሪ ነበረች። አሁን በታሊባን ህግ ምክንያት ወደ ዩኒቨርሲቲ መግባት ባትችልም ዲግሪዋን ለመጨረስ ግን ቆርጣ መነሳቷን ተናግራለች። የአሜሪካ ድምጽ የአፍጋኒስታን አገልግሎት ሳሚራ ስለወደፊቱ ህይወቷ ያላትን እቅድ አነጋግሯታል። ስመኝ ሸቀየ ደግሞ በመቀጠል ታስተማናለች።
የታሊባን መንግስት በአፍጋኒስታን የሚገኙ ዩኒቨርሲቲዎች ሴት ተማሪዎችን ወደ ከፍተኛ ትምህርት ተቋማት ተቀብለው ማስተናገድ እንዲያቆሙ ተዕዛዝ ባስተላለፈበት ወቅት የ22 ዓመቷ ወጣት ሳሚራ ጋውሃሪ የአራተኛ ዓመት የህግ ትምህርቷን በመተከታተልበት ካቡል ዩኒቨርሲቲ ያመቱን ማጠቃለያ ፈተና እየወሰደች ነበር።
وكان بشنيدان يزي خبر خيلي شوكش زمان
I was really shocked to hear the news I could not
زينون سسما بتقام لي دنقتكوت ما منال شالكو لم يقدلو كان فتنا لموسيد ودى ينبرسو هيجي بروتو تزكتو بس كان ماغا انترسن مكادلال شالكو منبر
زينو كاسم ساباري نبر
I will never forget that day
يانم كان لرسال شلم اجيقالك اسكو بتقام نبرا زنكوت
የሴቶችን መብት ለማስጠበቅ ጠበቃ ለመሆን ያለመቹ ጋውሃሪ እንደምትለው በታሊባን ስር የአፍጋኒስታን ሴቶች ምንም አይነት መብት የላቸውም።
አሶሲየትሪን ሀቅሽን
we lost our fundamental rights
መሰረታዊ መብቶቻችንን አጥተናል። ያለመታደል ሆኖ በአፍጋኒስታን ውስጥ የመማር የመስራትና ግለሰባዊ መብቶች የሉንም።
ታሊባን ሴቶች በዩኒቨርሲቲ ገብተው እንዳይማሩ ከመከልከሉ ጥቂት ቀናቶች ቀደም ብሎ በሀገሪቱ የሚሰሩ የሀገር ውስጥና የውጪ መንግስታዊ ያልሆኑ ተቋማት ሴቶችን እንዳይቀጥሩ አግዶ ነበር። እንደ አውሮፓውያን አቆጣጠር በነሐሴ 2021 ዓ.ም ምረት ስልጣን የያዘው ታሊባን በሴቶች ላይ እየጨመረ የሚሄድ አፋኝ እርምጃዎችን እየወሰደ ሲሆን ይህም የትምህርት የሥራ ያለቅርብ ወንድ ዘመድ ረጅም ርቀት የመጓዝ ወደ መናፈሻዎችና የስፖርት እንቅስቃሴ የሚካሄድባቸው ስፍራዎች የመሄድ ክልከላን ያጠቃልላል። በእነዚህ ገደቦች ምክንያት ጋውሃሪ ከቤት ለመዋል ብትገደድም ትምህርቷን ለመቀጠል ግን ቆርጣ ተነስተለች።
በአፍጋኒስታን ኮርሶች ኦንላይን
I take online courses offered
by the University of Amat በኢንተርኔት አማካኝነት የሚሰጧቸውን ትምህርቶች እከታተላለሁ። በተጨማሪም የምፈልጋቸውንና የምፈልገውን ዓላማ ለማሳካት የሚረዱኝን መጽሐፍትንም አነባለሁ።
ጋውሃሪ አሁንም አንድ ቀን የህግ ዲግሪዋን ጨርሳ አፍጋኒስታን ውስጥ በጠበቃነት እንደምትሰራ ተስፋ ታደርጋለች።
ጋቢና ቪኦኤ በዋናነት ከሰኞ እስከ አርብ ድረስ ወጣቶችን የሚመለከቱ የተለያዩ ዝግጅቶችን በማህበራዊ መገናኛዎች እንዲሁም ደግሞ በመደበኛ የአሜሪካ ድምጽ መገኛ አውታሮች ላይ ሲያጋራ ነበር። አብራራችሁን ስለነበራችሁ ስለቆያችሁ በእጅጉ እናመሰግናለን። አፍታም ሲዩም የዛሬው መስተንግዶ ኤልያስ አስማረ ደግሞ በድምጽና ምስል ምህንድስና አብረናችሁ ቆይተናል። በነገራችን ላይ ቀዳሚውና እሁድ ደግሞ ከሰኞ እስከ አርብ ከተላለፉት መካከል የተመረጡትን ዳግም የምናስደምጥበት ጊዜ ስላለን ከፍታችሁን ታዳምጡ እንጋብዛለን። በድጋሚ መልካም ምሽት ይሁንላችሁ። እናመሰግናለን።